Bambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ጤና ይስጥልኝ፣ እንደምን አምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ ዕለተ ረቡዕ የካቲት 24 2013 ዓ.ም የጋቢና ቪኦኤ መሰናዶ ጀምሯል። ከምሽቱ ጥንቅሮቻችን መካከል ጥቂቶቹን ልናስተዋውቃችሁ ወደድን። በኮሮና ቫይረስ ምክንያት ለወራት ተዘግተው የቆዩት ትምህርት ቤቶች በፈረቃ ማስተማር ቢጀምሩም በወረርሽኙ ምክንያት የመተዳደሪያ ገበያቸውን ያጡ ወላጆችም የልጆቻቸውን የትምህርት ወጪ ለመሸፈን በመቸገራቸው አንዳንድ ተማሪዎች ወደ ትምህርት ገበታቸው ሳይመለሱ ቀርተዋል።
ተማሪዎች ወደ የራሳቸውን ፍላጎት ለማሟላት ስራ መስራት፣ ለምሳሌ መንገድ ላይ ቡና ማፍላት ሊሆን ይችላል፣ መስተንግዶ ሊሆን ይችላል እና የተለያዩ የቀን ስራዎችን ይሰሩ ነበር በኮሮና ቫይረስ ማለት ነው።
በዚህ ዙሪያ ዘገባ አለን። በሌላ በኩል በቅርቡ የህይወት ቅኝት የተሰኘና በእውነተኛ የግል ተሞክሮች ላይ የተመሰረተ መጽሐፍ ታትሟል።
ኮንኮንታን የደረሰበት ሲቆታዎች ወይም ጥያቄዎቹ በተደጋጋሚ ሲመጡልኝና የመስራቤትን እስከ መጥራት ደረጃ ላይ ሳደርስ ምንም እንደነበር የማደርገው ከሰዎቹ ጋር ቁጭሬ እነጋገራለሁ።
የሰማችኋት የመጽሐፉን ደራሲ ፍጹም አጥናፈ ወርቅ ኪዳነ ማርያምን ነው። በመጽሐፉ ዙሪያ ከጋቢና ቪኦኤ ጋር ቆይታ አድርጋለች። ሌሎች ዘገባዎችም አሉን። መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን አብሬያችሁ አመሻለሁ። አሁን ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ይዞ ሀብታሙ ስዩም ይጠብቃችኋል።
አመሰግናለሁ ኤደን። ደቡብ ሱዳን ውስጥ አንድ የሀገሪቱ ሱፕሬም አየር መንገድ አውሮፕላን ለበረራ እንደተነሳ በመውደቁ በውስጡ የነበሩ 10 ሰዎች ሙሉ በሙሉ መሞታቸው ተዘገበ። አውሮፕላኑ ትናንት ማክሰኞ ከቀትር በኋላ 8 ተሳፋሪዎችና 2 የበረራ ሰራተኞች ይዞ ፒዮሪ ከምትባል መንደር ወደ ጁባ አውሮፕላን ጣቢያ ለመብረር እንደተነሳ ብዙም ሳይቆይ መከስከሱ ነው የተገለጸው። የአደጋው ምክንያት እየተመረመረ መሆኑ ተገልጿል። ሱዳን አሸባሪዎችን ከሚደግፉ መንግስታት ዝርዝር በይፋ መሰረዟን ተከትሎ ከአስርት ዓመታት ወዲህ ለመጀመሪያ ጊዜ የዩናይትድ ስቴትስ ባህር ኃይል የሱዳን ወደብን ጎብኝቷል። ዩኤስኤስ ዊንስተን ቸርችል የተባለችው ግዙፏ ሚሳይል መር አውዳሚ የጦር መርከብ ከትናንት በስቲያ ሰኞ ሱዳን ወደብ ስትደርስ የሱዳን ባለሥልጣናት እጅግ በጋለና በደስታ ስሜት የተቀበሏት ሲሆን የሱዳን የባህር ኃይል አዛዥ አልናሪ ሐሰን የአሜሪካ ባህር ኃይል ጉብኝቱን ያደረገው በወሳኝ ወቅት ላይ ነው ብለዋል። ሱዳን የሱዳንና የዩናይትድ ስቴትስ ግንኙነት ከተቋረጠ ከ30 ዓመታት በኋላ ዩኤስኤስ ዊንስተን ቸርችል የተባለችውን ግዙፏን ሚሳይል መር አውዳሚ የጦር መርከብ ተቀብላ በማስተናገዷ በጣም ደስተኛ ናት ብለዋል። የፌዴራል የምርመራ ቢሮው ኤፍቢአይ ዲሬክተር ክሪስቶፈር ሬይ እንደ አውሮፓውያን አቆጣጠር ጥር 6 በምክር ቤቱ ህንፃ የተካሄደው ሁከትና ብጥብጥ የጆ ባይደን የምርጫ ውጤትን ለመቀልበስ በትራምፕ ደጋፊ አመፀኞች የተደረገ የአገር ውስጥ ሽብርተኝነት ነው ሲሉ በትናንትናው ዕለት ለዩናይትድ ስቴትስ የተወካዮች ምክር ቤት ተናግረዋል። የአሜሪካ ድምፅ የምክር ቤቱ ዘጋቢ ካትሪን ጊብሰን እንደዘገበችው ዲሬክተሩ ቢሮው ስለ አመፁ የሚያስረዳ ዝርዝር መረጃ አስቀድሞ የደረሰው መሆኑንም ገልጸዋል። እንደ አውሮፓውያን አቆጣጠር ጥር 6 በዩናይትድ ስቴትስ ምክር ቤት ህንፃ ላይ ከተካሄደው የአመፅ ጥቃት ወዲህ ለመጀመሪያ ጊዜ የአሜሪካ ከፍተኛ የህግ አስፈጻሚ ባለስልጣናት ጥቃቱ የአገር ውስጥ ሽብርተኝነት ነው ሲሉ ተናግረዋል። መነሻውም የነጭ የበላይነትን በሚያራምዱ ወገኖች የተካሄደ መሆኑን አስታውቀው በአሜሪካ ደህንነት ላይ ስጋት የደቀነ መሆኑንም ገልጸዋል።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ቪኦኤ መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። ለዕለቱ አብይ አድርገን ወደ ያዝነው ርዕስ እንሻገር። በኮሮና ቫይረስ ምክንያት ለዘጠኝ ወራት ተዘግተው የቆዩት ትምህርት ቤቶች አሁን ላይ በፈረቃ ማስተማር ቢጀምሩም ከትምህርት ገበታቸው ርቀው የቆዩት ተማሪዎች ላይ ያሳደረው ጫና ግን እንደቀጠለ መሆኑን ተማሪዎች ይገልጻሉ። በወረርሽኙ ምክንያት የመተዳደሪያ ገበያቸውን ያጡ ወላጆችም የልጆቻቸውን የትምህርት ወጪ ለመሸፈን በመቸገራቸው አንዳንድ ተማሪዎች ወደ ትምህርት ቤት ሳይመለሱ ቀርቷል። ስመኝሽ የቆየ በዚህ ዙሪያ ተማሪዎችና ወላጆችን አነጋግራ የሚከተለውን አሰናድታለች።
በኮሮና ቫይረስ ወረርሽኝ ምክንያት ትምህርት ቤቶች ተዘግተው በቆዩባቸው 9 ወራት ተማሪዎች ለያለዕድሜ ጋብቻ፣ አስገድዶ መድፈር፣ የጉልበት ብዝበዛና ሌሎች ተያያዥ የስነ ልቦና ችግሮች ተጋልጠዋል። በቤት ውስጥ ሆነው እንዲማሩ ለማድረግ የተደረጉት ጥረቶችም ብዙም ስኬታማ አልነበሩም። እነዚህን ችግሮች ከግምት ውስጥ በማስገባት ትምህርት ሚኒስቴር በወሰደው እርምጃ ካሳለፍነው ጥቅምት ወር መጨረሻ ጀምሮ ትምህርት ቤቶች ተከፍተው ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ተደርጓል። የመማር ማስተማሩ ሂደት የተማሪዎችንና መምህራንን ደህንነት ባስጠበቀ መልኩ እንዲሆንም ያፍና ፍንጫ መሸፈኛ ጭንብል እንዲያደርጉ ርቀታቸውን ጠብቀው እንዲቀመጡና በፈረቃ እንዲማሩ አማራጮች ቀርበዋል። ሆኖም ኮቪድ-19 በተማሪዎችና በወላጆቻቸው ላይ ያሳደረው ጫና ግን አሁንም እንደቀጠለ ብዙዎች ይናገራሉ። በተለይ ወረርሽኙ በኢኮኖሚ ላይ ባሳደረው ጫና ወላጆች የገቢ ምንጮቻቸውን በማጣታቸውና አንዳንድ ልጆች የወላጆቻቸውን ገቢ ለመደጎም ወደ ስራ በመሰማራታቸው ሙሉ ለሙሉ ወደ ትምህርታቸው መመለስ አልቻሉም። ወይዘሮ አልማዝ ወርቁ በባህር ዳር ከተማ ቀበሌ 1 ነዋሪ ሲሆኑ ሁለት ልጆቻቸውን ለማስተማር በከተማው የአውቶቡስ መናኸሪያ የተለያዩ ስራዎችን ይሰሩ ነበር። ኮቪድ-19 ወረርሽኝ ከመጣ በኋላ ግን በመናኸሪያው ስራ መስራት ባለመቻላቸው ገቢያቸው ሙሉ ለሙሉ መቋረጡን ይናገራሉ።
ከኮሮና በፊትማ መናኸሪያ አመጣ ነበር። ወልና በቀን አንድ ሰው ብታመጭ 10 ብር፣ አምስት ሰው ብታመጭ 50 ብር ሰራሽ በቀን መናኸሪያ እየሄድኩ ማለት ነው። ያመጣው ጠዋት ለልጅ ሸኛቸዋለሁ፣ ጠዋት አመጣና ለልጅ ደግሞ 11 ሰዓት ሸኛቸዋለሁ ራሴ። ከዛ በኋላ ሰው ምናምን አልተከለከለም፣ መናኸሪያ መግባት አይቻልም ምናምን ተብሎ አቆምኩኝ። ምንም ነገር በርበሬም ሽሮም እየገዛለሁ ለስምን ገንበለው ሽሮም በርበሬ ማሆን መፈሽ ተምሸጠውም ኦቨር ሆኖ ነው። በአሁኑ ሰዓት ሁሉም ነገር ኦቨር ነው ያለ። ለእለት ትንሽ ጎርሰ መሸምራል ለእለት ብሎ ነው።
በገቢያቸው መቋረጥ ምክንያት ወይዘሮ አልማዝ እንደ ቀድሞው ልጆቻቸውን በአግባቡ ወደ ትምህርት ቤት መላክ አልቻሉም። በተለይ የመጀመሪያ ወንድ ልጃቸው የሚማርበት ትምህርት ቤት ርቀት ያለው በመሆኑ ለትራንስፖርት የሚሆን አቅም በማጣታቸው ትምህርቱን እንዳቋረጠ በሀዘን ይናገራሉ።
ለልጆቻቸው ዩኒፎርም አለ፣ ደብተር አለ፣ ሻንጣ አለ፣ የልጅ ቁርስ አለ፣ ምሳ አለ፣ ብዙ ነገር ነው። ጀራት አለ፣ ሲመለሱ ከትምህርት ቤት መክሰስ አለ። ያን ታስቢያለሽ። ሴቶ ከፋላ ነው የሚባል ምትማርበት ወንድየው ደግሞ ድብጭቦ ስናበው ቀበሌ ነው የሚባል ስናበው ቀበሌ ሶስት ወር አራት ወር ትራንስፖርት አለው፣ ግን በእግሩ ነው የሚሄድ። እሱ ብር ምርጫ ስላለው ሲመጣም ሲሄድም በእግሩ ነው የሚሄድ። አዎ በእግራቸው ነው የሚሄድ። ታክሲ ለወዳችን እንትምር ዛሬ ዳቦ ሶስር ገብቶ ለአንድ ሰው ከሁን ዳቦ እኮ ሶስር ነው እዚህኛ እኮ ገብቶያል። ለዳቦ ጣት መግዣ እየጣለ በታክሲ እንዴት ልጅ ታስቢያለሽ? አንቺ አንድ ዳቦ ከሆነ ሶስር ገብቷል። ያውም አንድ ዳቦ እንግዲህ ቆራሽ ዳቦ ናት፣ ወርሽ እንኳን አይሞላ አንድ ጉርሻ ማለት ናት። በልቻችን ነው እንግዲህ የሚንቀሳቀሱ ታቢያችን ለከፉ እዛ ባሪ የገር መንገድ አለ። እንደዛው ነው የሚሄድ ራሱ የሚማረው።
በአዲስ አበባም በተመሳሳይ ተማሪዎች ወላጆቻቸውን ለመደጎም በተለያዩ ስራዎች በመሰማራታቸው ወደ ትምህርታቸው ሙሉ ለሙሉ እንዳልተመለሱ የነገረችን ደግሞ በኮከበ ጽባ ሁለተኛ ደረጃ ትምህርት ቤት የ11ኛ ክፍል ተማሪ የሆነችው ስንዱ ተፈራ ናት።
ተማሪዎች ተስፋ ቆርጠው የራሳቸውን ገቢ የሚያገኙበትን መስራት እንዲያደርጉ አድርጓል ነው የሚለው ነው። ሴት ተማሪዎች ወደ የራሳቸውን ፍላጎት ለማሟላት ስራ መስራት፣ ለምሳሌ መንገድ ላይ ቡና ማፍላት ሊሆን ይችላል፣ መስተንግዶ ሊሆን ይችላል፣ እና የተለያዩ የቀን ስራዎችን ይሰሩ ነበር በኮሮና ቫይረስ ማለት ነው። በወንዶች ተማሪ ላይ ስንመለከት ወደ ሱስ እና አልባሌ ቦታ ላይ እንዲሄዱ አድርጓቸዋል።
ተማሪዎች እያጋጠማቸው ያለው የኢኮኖሚ ችግር ብቻ አይደለም። ወደ ትምህርት ቤት መመለስ የቻሉት ተማሪዎች ከትምህርት ገበታ ርቀው በመቆየታቸው ትምህርቱን የመርሳት፣ ሀሳባቸውን የመሰብሰብና በአግባቡ ትምህርት የመቀበል ችግር እንደገጠማቸውም ስንዱ ታስረዳለች።
አሁን ትምህርት ከተከፈተ በኋላ የምንማረው በሳምንት 3 ቀን ነው። አንድ ቀን እረፍት፣ አንድ ቀን ትምህርት እያደረግን ነው የምንማረው እና ያየሁት ለውጥ የማስታወስ እንትናችን ከትምህርት ገበታ ላይ ለ9 ወር ስላቋረጥን ዝቅ እንዳለ ነው ያስተዋሉት። ያኔ በጣም ብዙ እንትን ስለነበር ጊዜ ተዘግቶ ስለነበር ትምህርታችንን እንድንረሳ አድርጎናል ኮሮና ቫይረስ ማለት ነው።
ዓለም አቀፉ የሰብአዊ መብት ድርጅት ሂዩማን ራይትስ ዋች ባለፈው ዓመት ባወጣው ሪፖርት በኮሮና ወረርሽኝ ምክንያት በአፍሪካ የሚገኙ ትምህርት ቤቶች ከተዘጉ በኋላ ሕጻናት ትምህርት እንዳላገኙ ገልጾ ነበር። በርቀት ለማስተማር በተደረገው ሙከራ ተማሪዎች ያገኙት እውቀት እጅግ አነስተኛ እንደሆነም አስታውቋል። እህቶቿን ጨምሮ በቅርብ ያሉ ቤተሰቦቿ በገጠር እንደሚኖሩ የምትናገረው ስንዱ ኮሮና በተለይ ለሴት ተማሪዎች ይበልጥ ከባድ እንደነበር ትናገራለች።
አሁን ለምሳሌ በገጠር ያለ እድሜ ጋብቻ አስገድዶ መደፈር ሊሆን ይችላል። በጣም ስራ ሊበዛባቸው ይችላል እና ጠለፋ የሚታየው በአብዛኛው ጊዜ በሴቶች ተማሪዎች ነው።
የባህር ዳር ከተማ ነዋሪ ሆኖት ወይዘሮ አልማዝ ለጊዜው ጎረቤታቸው በነጻ እንዲጠቀሙ የፈቀዱላቸውን ኤሌክትሪክ ተጠቅመው ከሚሸጡት የድንች ጥብስ በሚያገኙት ገቢ ሴት ልጃቸውን ወደ ትምህርት ቤት እየላኳት ቢሆንም የሷንም ወጪ መሸፈን ካልቻሉ እንደመጀመሪያ ልጃቸው ትምርቷን ልታቋርጥ ትችላለች የሚል ስጋት አላቸው። ለአሜሪካ ድምጽ ለተጠናከረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስመኝሽንና እንግዶቿን እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን ጋቢና ቪኦኤ ነው። ይህንን መሰናዶ የምናዘጋጅላችሁ በኮቪድ-19 ምክንያት ከየመኖሪያ ቤታችን ሆነን ነው። ወደ ተከታዩ ዘገባ ደግሞ እንለፍ። የህይወቴ ቅኝት 264 ገጾች ያሉት በአንዲት ኢትዮጵያዊት ሴት እውነተኛ አጋጣሚዎችና ተሞክሮዎች ላይ የተመሰረተ መጽሐፍ ነው። የመጽሐፉ ደራሲ ፍጹም ኪዳነ ማርያም ስትሆን ለእናቷ ክብር ስትልም ፍጹም አጥናፍ ወርቅ ኪዳነ ማርያም በማለት የእናቷን ስም በማካተት መጽሐፉን አሳትማለች። ፍጹም ባለፈው 20 ዓመት በተለያዩ ተቋማት ውስጥ በሰራችባቸው ጊዜያቶች ውስጥ እጅግ ብዙ ጾታዊ ትንኮሳዎችን ማስተናገዷንም ትናገራለች።
የህይወቴ ቅኝት ይዘቱ በህይወቴ ዙሪያ ነው። ከልጅነቴ ጀምሬ አሁን የደረስኩበትን ነው ለወጣቶች ለማስተላለፍ የፈለግኩት። ግን በጣም ትኩረቴን ያደረግኩት በስራ ህይወቴ ላይ ነው። ምክንያቱም ሁላችንም እንደምናውቀው ወደ ስራ ህይወት ከገባን በኋላ የራሳችንን ህይወት ራሳችንን የምንመራው፣ ያንን ደግሞ ስንመራ በጽሁፍ ወይም ደግሞ በስልጠና የተፈጠረ ነገር የለም። ስለዚህ በስራ ህይወት ስንገባ ከተለያዩ ስራ እድሜ ክልል ያሉ ሰዎች ከኃላፊዎቻችን ሴቶችም ወንዶችም እንዲሁም ደግሞ ከተለያዩ ሙያ ያላቸው ሰዎች ጋራ ነው ተቀናይተን በስራ አለም የምንኖረው እና አንዳንድ ከፍታዎችና ዝቅታዎች ያጋጥማሉ። በተለይ ግጭቶችም ጭምር ያጋጥማሉ እና ግጭቶች ደግሞ የሚመጡት እኛ ብቻ መልካም ስለሆነን ሌሎች ሰዎች ጥሩ ስለሆኑ ሳይሆኑ ቀርቶ ሳይሆኑ ሁላችንም የራሳችንን ያደግንበትን ያለፍንበትን የህይወት ተሞክሮ ይዘን ነው እንደወረደ ያለምንም ስልጠና የምንቀላቀለው እና ብዙዎቻችን በስራ ህይወት ስንገባ ደስተኞች አንሆንም። እኔ ያንን ነው እንግዲህ ለማሳየት የጨመርኩት። በተለይ ደግሞ ሴት ስትሆኚ በሴትነትሽ ምናልባት ከወንድ አለቃሽ ጋር ወይም ከወንድ የስራ አጋሮችሽ ጋር የሚመጣልሽ ጥያቄዎች አሉ። አንዱ በዋናነት ስራ ላይ ያለ የጾታዊ ትንኮሳ ሲሆን፣ ሌላው ደግሞ እንደዚሁ በስራ ላይ በተለይ ኃላፊም ሆነሽውን አቻም ሆነሽውን ስራውን አትችለውማ ወይም አታውቀውም በሚል በማሳነስ ነገር አለ። ለሴቶች የሚሰጥ የተለመደ ነገር እና እኔ በነዛ ነገሮች አልፍ ያለው እንደ ሌሎቹ ሴቶች ሁሉ ግን ምንድነው ከዚህ በፊት ያለፍነው ሴቶች ወይም ከዚህ ቀደም ቀድመው ያለፉ ሰዎች ምናልባት ወይኔ ስላላጋጠመኝ እንደሆነ አላውቅም፣ ብዙ የተጻፈ ነገር አላገኘውም። ልምዳቸውን ያካፈሉን ሴቶች ብዙ የሉም።
በስራ ቦታ የሚያጋጥሙ ጾታዊ ትንከሳዎች ቀድመው የሚለዩባቸው የራሳቸው ምልክቶችም እንዳሏቸው ፍጹም ታስረዳለች።
እውነት ለመናገር አንድ ወጣትነት ደረጃ ላይ የደረሰች ሴት ያቀታታል ብዬ አላስብም ለመለየት። ምክንያቱም አንደኛ ሁሉም ወንዶች ጾታዊ ትንኮሳ ውስጥ ይሳተፋሉ ማለት አይደለም። ምንድናቸው ምልክቶቹ? ቀላል ናቸው። አንደኛ ሻይ ቡና ትባባያለች ከስራ ባልደረቦች ጋር ከስራ ባልደረባዎች ጋር ስትባባይ ጭውውትሽ ወሳኝ ነው። ምን አይነት ጭውውት ነው የምትጨዋወቱት? ምን አይነት ቀልዶችን ነው የምትቀላለዱት? እነኚህ ጾታ ተኮር ወይም ሴክስ ተኮር የሆኑ ደርት ጆክስ የሚባሉ አሉ። ለምሳሌ አንዳንድ ጊዜ እነሱ ራሱ አጋላጮች ናቸው። እነ ቋሻ ጆኮች ነው የሚባሉት። ቀልድ ክፋት የለው። ያቀልድ ግን እኔ ብሆን ኖሮ ምን አደርግ ነበር፣ አንቺ ብትሆኚ ኖሮ ምን ታደርጊ ነበር ወደሚለው ይሄድና ከዛም በኋላ አንኮታተን እንድመጣ ይችላል። ያንን ወንድ ያንን ቀልድ ስላወራልሽ በነገር ስ ሴቶችም እንደዛ የሚያደርጉ አሉ። እንደዚህ አይነት እንትኖች ራሳቸውም ወንዶችን የሚገፋፉ ሴቶች ጥቃጋት ነው ኛል ሁሉም በወንዶች መሳበብ የለበት። ስለዚህ እንዲህ አይነትን ነገር አቦይድ ማድረግ ነው። ሌላው ምልክት ምንድን ነው? ብዙ ጊዜ ኃላፊ ከሆነ ለምሳሌ በስራ ሰዓት መሰራት ያለበትን ስራ ይህንን ነገር አንሽተን መስራት አለብን ይሻል ለምሳሌ ይላሉ ብዙ ጊዜ ወንዶች። ማና ማንም የሚያመሸው ብለን መጠየቅ መቻል አለብን። እኔም አንቺ እንበቃለን ካሉሽ እውነትን ለስራው ሊሆን ይችላል፣ ነገር ግን ለስራው ላይሆን ይችላል ብለሽ መጠንቀር አለብሽ። በጣም አሳዳፊ ስራ እኮ ከሆነ እንደውም የሰው ኃይል ተጨምሮ ሌሎችም ማንሸው አለባቸው ብለን መማገት አለብን። እኔ እንደሱ ነበር ታደርግ የነበረው። እንዲሁም መጨረሻ ላይ የሆኑ ይሄ የአንቺ ኃላፊነት ስለሆነ ከአንቺ ግልጋ ነው ማምሸት አለብኝ ለምሳሌ አብሎኝ አንዱ አለቃ ምንድን ያልኩት ኦኬ እንደዛ ከሆነ እንግዲህ ቤቴ ብቻ ነው ማነሳው ብዬ ስራውን ይሄድ ይላል አልኩ። መውጣታችን ከዚህ ተባለ እንግዲህ አንቺ አልፈራ። ምክንያቱም እኔ አንድ ወንድማ አንድ ሴት ቢሮ ውስጥ ማምሸት ለስማችንም ለክብራችንም ለስራውም ጥሩ አይደለም። ምናልባት ሰውዬው ላያስብ ይችላል፣ ግን አሰበ ማላሰበት ብቻችንን ማንሸታችን ወይም ለሁኔታዎች ገፋፊዎች ስለሆኑ ያንን ሴቶቹ አቮይድ ማድረግ አለባቸው።
በተጨማሪም ሴቶች እራሳቸውን ማብቃት ላይ መስራት አለባቸው ትላለች።
ሌላ ምንድነው እራሳቸው ሴቶቹ እራሳችን ላይ መስራት አለብን። ሁል ጊዜ ሴቶች ከአለቆቻቸው ወይም ከስራ አጋሮቻቸው ጋር እንደዚህ አይነት የጾታዊ ትንኮሳ ውስጥ የሚገቡትና በቀላሉ በዛው ጭንቅ ብሎ የሚቀሩት ምንድነው የሆነ የሚሞሉት ቀዳዳ የሚሸፍኑት ቀዳዳ ይኖራቸውና ወይ ተመሬ ደርስበታለሁ ብሎ አለማሰብ፣ ወይ እጅም አይሰጠኝም ብሎ ያለማሰብ፣ ያለመሞከር አላለም በራሳቸው ላይ ዝግጅት ሳይኖራቸው ሲካፈልን እንደ ቀላል አማራጭም የሚያውታሉ። መጨረሻ ላይ ግን ቀላል ያልሆነ በጣም የከበደ አማራጭ ሆኖ በስራ ቦታ ላይ ካለቃሽም ሆነ ከስራ ባልደረባቸው የምትፈጽሙ የጦታዊ ግንኙነት ህይወት ዘመንሽን በሙሉ ይዞ የሚሄድ ምንም አይነት ክብር እንዳይሰጥሽ የሚያደርግ አንቺ የምትሸማቅቂበት ነገር ስለሆነ እኔ ሴት ወጣት ሴቶች በፍጹም ያንን እንደ አጭር አቋራጭ እንደ ማለፊያ ቀላቅያ ባይቆጥሩት መልካም ነው ብዬ ላለ ነው።
ፍጹም በስራ ቦታ ላይ የሚያጋጥም ትንኮሳን ለማስቆምም ከራሷ ተሞክሮ በመነሳት የተለያዩ ምክረ ሀሳቦችንም ጠቁማለች።
ትንኮሳን የደረሰበት ትንኮሳዎቹ ወይም ጥያቄዎቹ በተደጋጋሚ ሲመጡልኝና የመስሪያ ቤትን እስከ መቅረፍ ደረጃ ላይ ሲያደርስ ምን እንዴት ነበር የማደርገው? ከሰዎቹ ጋር ቁጭ ብዬ እነጋገራለሁ። ደፋ አርገኝ ከልጅነት ጀምሮ የውይይት ችግር የለብኝም። መጀመሪያ በጸባይ ነው የምነጋገረው። ነው እኔ የመጣሁት ለስራ ነው አንተ የመጣው ወንድ ልክ ሰው ከሆነ እርሶ የመጡት ለስራ ነው። ስለዚህ ስራችንን አርሰን እንስራ። ከዛ አይሆንም ብለው በጣም የሚያስገድገኝ መስሎኝ ከታየ አንዱ የተጠቀምኩበት መሳሪያ እኔ አይዶኖ ለሌሎች ይጠቅም እንድናናቀም ኦኬ፣ ይህን ነገር ለሌሎች አማክራለሁ እላቸዋለሁ። ምን ብለሽ ስልም ኦኬ፣ ከልንድ አይነት ጥያቄ ጠይቆኝ ነበረ ምን ይመስላቸዋል እላቸዋለሁ። ምናልባት ከሁለታችን ማጥፋተኛ እንደሆነ እኔ ካልገባኝ ይመስላሳብኛል። ስም ሰዎችን የማሸማቀቅ ነገር አለ። አይ ቲንክ ይሄኛው አካሄዴ በጣም ለብዙዎቹ ወንዶች በትንሽ ወደኋላ እንዲያደረጉልኝ ወደኋላ እንዲመለሱ አርጓቸዋል። ነገር ግን ብዙ ጊዜ ወንዶች እኔ ያየሁት ነገር ከልምድ ካስቆምሻቸው በኋላ መልሰው እንትን ነው የሚሆኑብሽ፣ ጠላት ነው የሚሆኑትና እንዲሁ ሲገቡና አሁን የኔን በስራ ውስጥ ያለ እጸት ወይም ደግሞ ችግር እየፈለጉ አጉልቶ በማሳየት ስራ ላይ በጣም በደል ደርሶብኛል። በጣም ይሄ አንድ ፈተና ነው። ግን እኔ ያንን ደግሞ አወዳድረው ነበረ ስራ ላይ የሚደርሰውን እንት በደም በስራ ወጥዋለሁ ወይም ዲፌንድ አረገዋለሁ ወይም ምንድን ነው ጋሰጠዋለሁ፣ ራሴን ለማሳመን እሞክራለሁ። ካልቻልኩም ስራውን ለቅቄ እሄዳለሁ። ምክንያቱም ባለሙያ ነኝ፣ ሌላ ሴት እንደምቀጠር አውቃለሁ። ካልሆነ ደግሞ ሴቶች ጓደኞች አሉኝ፣ እንደ ወንድም የሆኑ ወንድም ጓደኞች አሉ። ስለዚህ ለእነሱ በማውራት ሀሳብ በማግኘት ብዙ ጊዜ ሰዎች የሚጎዱት በተለይ በጾታዊ ጥቃት ላይ አፍኖ በመያዝ ነው። አንድም የእነሱ ብቻ ችግር ይመስላቸዋል። ሁለተኛ ነገር ደግሞ እሷ መልሳ ጥፋተኛ ናት ትባላለች። እንዲህ አርጋ ነው ወይም እንዲህ ለብሳ ነው ወይም ከተቋቋለች ነው ይልኛል ብላ ስለምታስብ አትናገርም። የማትናገርበት ሰዓት እሷ ናት የምትጎዳው።
የህይወቴ ቅኝት መጽሐፍ ደራሲ ፍጹም ሴቶች እርስ በርስ መደጋገፋቸው መሰረታዊ ነገር መሆኑንም ትገልጻለች። ለዚህ ደግሞ ለመጽሐፉ መታተም የኢትዮጵያ ጽኑ ሴቶች ማህበር ኤውብ አባላት ያደረጉላትን አበርክቶትም በዋናነት ታነሳለች።
መጽሐፍ መታተም በጣም ከባድ ነው። ለምሳሌ አሁን የኔ መጽሐፍ የሚታተመው እቁብ ነው። የኤውብ ጓደኞችን በዚህ አጋጣሚ በጣም ማመስገን እፈልጋለሁ። መጽሐፍሽ መጽሐፍ ሆኖ መውጣት ማየት እንፈልጋለን ብለው እቁብ ተሰብስቦ ነው መጽሐፍ የታተመው እና ይሄ ማህበራዊ ትውስታችን እንዲፋፋ በዚህ አጋጣሚ እህትና ማችነታችን ወንድምና እህትነታችን እንዲጠናከር በቁብም በእንደዚህ አይነት ችግሮቻችን እንዲጠናከር በዚሁም ማሳሰብ እወዳለሁ።
የህይወቴ ቅኝት የተሰኘው መጽሐፍ በኤውብ ቢሮ እንዲሁም ወርሃዊ መርሃ ግብሮች ላይ የሚሸጥ ሲሆን ደራሲዋ በግል በርከት አድርገው ለሚያዙም እራሷ እንደምታደርስ ገልጻለች። በተለይም አዲስ ተመራቂ ሴት ተማሪዎች ቢያነቡት በስራ ዓለም ሊያጋጥሟቸው ለሚችሉ ነገሮች ዝግጁ እንደሚያደርጋቸውም ጠቁማለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ጋቢ ጋቢና ቬ መደመጡን ይቀጥላል። በትላንትናው ምሽት መሰናዷችን ግራቲቱድ ኢኒሼቲቭ የምስጋና ተነሳሽነት ተቋም መስራች ከሆነው ግርማ ቢሻው ጋር ቆይታ አድርገን ነበር። ግርማ በግለሰቦችና በማህበረሰቦች መካከል የምስጋና ባህልን በማሳደግ የተሻለ መግባባትን ለመፍጠር እያደረገው ስላለው ጥረት አጫውቶናል። ወጣቶች በአሉታዊ ክስተቶች ውስጥ መልካም እሳቤዎችን ሊያሳድጉበት ስለሚችሉባቸው አግባብ ከሚያስረዳበት የመጨረሻው ክፍል ቆይታ ይደመጣል። አዘጋጁ ሀብታሙ ስዩም ነው።
ምንድነው ማከል የምፈልገው ነገር ምንድነው? ላይፍ ራሱ ጊፍት መሆኑን መመልከታችን ራሱ የሚያመጣው የአስተሳሰብ ለውጥ አለ ማለት ነው። ሰዎችን የምናይበት፣ ራሳችን የምናይበት፣ ከሰዎች ጋር ባለን ሪሌሽንሽፕ ላይ የሚያመጣው ለውጥ አለ ማለት ነው። ስለዚህ ችግሮቹን ታክል አናደርግም ማለት ሳይሆን፣ ነገር ግን ችግሮቹን ታክል የምናደርግበትን አንግል ይለውጠዋል። ያ ፖዚቲቭ ኢነርጂ ሪሊዝ እንዲሆን ፖዚቲቭሊ ኢንጌጅ እንድንሆን ፕሮብሌሙን ሶልቭ ለማድረግ ያደርገናል ማለት ነው። ኔጌቲቭ የሆነና በቃ በጎን ላይ እውቀትን እውቅና ያልሰጠ አገናኘት በሚሆንበት ጊዜ ኔጌቲቭ የሆነ አትሞስፌር ነው የሚፈጠረው። ስለዚህ እኛም ኢንጌጅ ለማድረግ አቅም አይኖረንም፣ ነገሮችን ታክል ለማድረግ አቅም አይኖረንም፣ ሌላውንም ደግሞ የሚያነሳሳ አይሆንም ማለት ነው።
በእናንተ ተቋም ድረገጽ ላይ ሰዎች በህይወት ዘመናቸው መልካም ያደረጉላቸውን ሰዎች ጠቅሰው የምስጋና መልእክት ጽፈዋል። አንተም ለአባትህ መልካም መልእክት ጽፋ አንብቤያለሁ። ከሰማሃቸው ወይንም ካስተናገድካቸው የምስጋና መልእክቶች ልዩ ሆኖብኛል የምትላቸውን ሁሉንም ባይሆንም የተወሰኑትን እስቲ ይዘታቸው ልታጋራን ብትችል።
ህዝብን የሚያገለግሉ ተቋማት፣ አስተማሪዎችን፣ ዶክተሮችን፣ እንደዚህ እንደገና ደግሞ ቻሪቲዎችን ጋብዘን ለሰጡት አስተዋጽኦ ምስጋና ያቀረብንበት ጊዜ ነበርና ያ በተለይ እኔ በጣም ቤን የነካኝ ሁለት ነገር ሁለት ተቋማት፣ አንደኛው ሆምለስ የሚያገለግል ድርጅት ለረጅም ዓመት ቤት የሌላቸውን መንገድ ላይ መንገድ አዳሪዎችን ቤት እንዲያገኙ ጥረት የሚያደርግ እውቅና ምን ብዙ ሰውም የማያውቀው እንደገናም ደግሞ ያው የተቸገሩ ሰዎችን የሚረዳ ስለሆነ ችግረኞችም ደግሞ እንዲታወቁ ያው ችግራቸው እንዲታወቅም የማይፈልጉ ስለሆነ ለእነሱ እውቅና መስጠታቸው በዛ ጊዜ ውስጥ ምስጋናን ለእነሱ ለሰሩት ስራ ማቅረባችን ምን ያህል ኢንካሬጅ እንዳደረጋቸው የተናገሩት እና እንዴት ከዛ በኋላ በስታፉ በቲሙ ላይ በሰራተኞቹ ላይ ሁሉ ምን አይነት ትልቅ ኢንካሬጅመንት አግኝተውት ያላወቁት ኢንካሬጅመንት እንደሆነ ያንን ለመስማት ችያለሁኛ። ኢንካሬጅ አድርጎኛል ነው በድርጅት ደረጃ ማለት ነው። ግን እኔ እንደው በግል ደረጃ የገጠመኝን ብነግርህ ደስ ይለኛል። በ2018 ይመስለኛል እና አንድ እዚህ ለንደን ውስጥ ከተማ መሀል ወደ ምሽት ላይ ጓደኛዬን እጠብቃለሁ። እዛ ቆሜ ጓደኛዬን እየጠበኩኝ ያለሁኝ ሁለት እንግሊዞች ባልና ሚስቶች ናቸው። በጣም ኤሌጋንትሊ የለበሱ ምን ያሉ በጣም ፖሽ እንደሆኑ ያስታውቃል። አጠገብ የመጣው ቆሙ። እነሱ ፒክ የሚያደርጋቸውን ሰው ነው የሚጠብቁት እና ከዛ በኋላ ሴትየዋ የሚያልፉ ሁለት ሰዎች በጀመሩት ንግግር ጀመርን ማለት ነው ከኔ ጋር እና ምን አለችኝ ሴትየዋ፣ እኔ በጣም በሀገሬ በብሪትን በጣም አፍሬያለሁኝ በጣም አፍራለሁኝ አለችኝ። እና ለምንድን ነው የምታፍሬው አልኳት። እና ተመልከት፣ የማይግሬሽን ህግ ተመልከት፣ ያለውን ዘረኝነት ተመልከት፣ ያለውን ጥላቻ፣ የሄት ክራይም በተለይ በሙስሊሞች ላይ የሚደረገውን ቀስቅሳ በጣም ብዙ ችግሮችን ዘረዘረችልኝ ማለት ነው። ኦብቪየስሊ እኔ ያው አፍሪካዊ ጥቁር ስለሆንኩኝ ያው በችግሮቹ ላይ ተጨማሪ ችግር እንድጨምር ነው ወይ ደግሞ እንድስማማ አትሊስት እንድስማማ ወይ ደግሞ ተጨማሪ ችግር እንዳቀርብ ነው የጠየቀችኝ። በኋላ ምን አልኳት፣ እኔ ይቅርታ አድርጊልኝ ከአንቺ ሀሳብ ጋር አልስማማም አልኳት። እና ለምንድን ነው የማትስማማው አለችኝ። አይ ምክንያቱም እንግሊዝ አንቺ እንዳልሻቸው እነዚህ ክፉ ነገሮች ብቻ ያለችበት ሀገር ሳትሆን በጣም ብዙ በጎ ነገሮች ያሉባት ሀገር ናት ብዬ በጎ የተለማመድኩትን በጎ ነገሮች ዘረዘርኩላት ማለት ነው። ከዛ በኋላ ምናለች፣ በጣም ተገረመች እና ምናለች፣ እንዴ አንተ ይቅርታ አድርግልኝ ከየት ነው የመጣኸው? እንዴት እንደዚህ ብለህ ስለ እንግሊዝ ልትናገር ትችላለህ? አለች። እኔ የመጣሁት ከኢትዮጵያ ነው የመጣሁት በ1990 ላይ ነው የመጣሁት እና ስመጣ ኤርፖርት የሚቀበለኝ ሰው ኤክስፔክት አድርጌ አልነበረ የመጣሁት፣ ግን ተቀበላችሁኝ፣ ከዛ ቤት አገኘሁኝ፣ ከዛ በኋላ ደግሞ የምኖርበትም ገንዘብ ይሰጠኝ ነበረ፣ ድጋፍ አገኝ ነበር፣ ከዛ በኋላ ትምህርቴን የምማርበት እድል አገኘሁ፣ ከዛ በኋላ ስራም ደግሞ ከዛም ለሶሳይቲ ኮንትሪቢዩት የማደርግበት ሁኔታ ላይ ደረስኩኝ። ስለዚህ ስለ እንግሊዝ ሳውራ በፍጹም ከክፉ ልጀምር አልችልም፣ ነገር ግን በጎውን ነገር ከመናገር ነው ያለውን ጀነሮሲቲ የተለማመድኩትን ጀነሮሲቲ አፕሪሺየት ከማድረግ ነው መጀመረው ከግራቲቲዩድ ነው መጀመረው አልኳት። ንገርም ነገር እዛ በጣም ተሽት ከመሆኑ የተነሳ ማልቀስ ጀመረች ማለት ነው። እና ምን አለችኝ፣ እኛ ነን እንጂ እንደውም በጣም ልናመሰግን የሚገባው እንግሊዝ የት ትሆን ነበረ ማይግራንት ኮሚኒቲ ባይኖር ኖሮ የት ይሆን ነበር ብላ ሆስፒታሎችን፣ የተለያዩ ስራዎችን በቃ ጠቀሰችልኝ ማለት ነው። ሰው በዛ ጊዜ እኔ የተጎዳሁበት ነገር ቢኖር ያጋጠመኝ ኔጌቲቭ ነገር ቢኖር ብነግራት ልትሰማኝ ሬዲ ነበረች። ያ ደግሞ ወደ ሪኮንሲሌሽን ወደ እኔ ጋ ያለውን ቁስል የመፈወስ ወደዛ ሊያደርስ ይችል ነበረ ማለት ነው። እና ይሄንን እሷ ከዛ ጊዜ በኋላ አምሹር ስለ ማይግራንት ኮሚኒቲ ያላት አስተሳሰብ ተቀየረ ማለት ነው ብዬ ነው የማስበው። የሰዎችን አመለካከት የሚቀይሩ የግራቲዩድ ኮንቨርሴሽኖች ገጥመውኛል።
የእናንተ ተቋም ተቀማጭነቱ በእንግሊዝ ሀገር ነው። ወደ ኢትዮጵያና ወደ መሳሰሉት ሀገራት እየሰራችሁት ያለው ስራ እንዲስፋፋ የማድረግ እቅድ አላችሁ ወይ?
አለና እዚህ ይህንን ተቋም ሎንች ስናደርግ የኢትዮጵያም አምባሳደር እዚህ ሀገር እንግሊዝ ሀገር ያሉትም አምባሳደር አጋጣሚውን አግኝተው በኦንላይን ስለነበረ ለመካፈል እድል አግኝተዋል። ከእሳቸውም ጋር የመነጋገርም አጋጣሚዎችን አግኝቻለሁኝ። ግን በዚህ ጊዜ ነው ብዬ ባልልም፣ ነገር ግን እዚህ እንግሊዝ ሀገር እንዲሆኑልን የምናስባቸው ሁለት ኢቨንቶች አሉ። እንደገናም ደግሞ ሁለት ቀኖች አሉ ግራቲቲዩድን በተመለከተ በተያያዘ መልኩ እዚህ ሀገር ተቀባይነት እንዲያገኝ የምናስበው አላማ ያደረግነው እና እነሱ መሆናቸው ኢትዮጵያም ሆነ ሌላ ቦታ ለምናደርጋቸው ይህንን ባህል ወደፊት ለማስፋፋት ለምናደርጋቸው ነገሮች በጣም የምንናገረው ነገር ይሰጠናል ብዬ አስባለሁ።
አቶ ግርማ ቢሻው እጅግ በጣም አመሰግናለሁ። የምስጋና ተነሳሽነት ወይም ግራቲቲዩድ ኢኒሽቲቭ መስራች ነህ። መልካም ምሽት ይሁንልህ። ቸር ነገሮች ሁሉ እንዲገጥሙህም እመኝልሃለሁ። በጣም አመሰግናለሁ።
በጣም አመሰግናለሁ። እኔም
በልደና ሰንብት አንተ መከራ ችግር ቤቴን ሲሞላ ያየህ አይደለሁ ፍቅር ጉርብትናችን በዚህ አብቅቷል ወዳጅ ደህና ውልበል አትድረስብኝ ከደጄ ቻው 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 ጥሩ ደህና ሁን በል ደህና ሁን ላንቺ ጥቅርሻው መቼ ድር ያደራበት ብርሃን ተክቶት ሸማ ለበሰ ጥላሸት ፊቴ የእንባ መውረጃ ይብቃ ተብሎ ዛሬ ታበሰ ሽልማት ለኔ የተባለች ይቻት አጋሬ የተሰጠች ምን ትጠብቃለ ጓዝውጫለልህ።
አድማጮቻችን፣ የዛሬ ጋቢና ቪኦኤ መሰናዷችንን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ ገጻችን ቪኦኤ አምሃሪክ ላይ በትዊተር እንዲሁ ሃሽታግ ጋቢና ቪኦኤ በመጠቀም አድርሱ። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንን ተጠቀሙ። 2022076379 2022076379 እዛ ላይ ከደወላችሁልንና መልእክት ካስቀመጣችሁልን ይደርሰናል። በፕሮግራም አርትዖት ሰለሞን አባተ፣ በቅንብሩ ኤልያስ አስማረ፣ እንዲሁም በመስተንግዶ እኔ ኤደን ገረመው ከአሜሪካ ድምፅ ዘጋቢዎችና ባለሙያዎች ጋር አብረናችሁ አምሽተናል። አብራችሁን ስለነበራችሁ እያመሰገንን በዚሁ እንሰናበታለን። ደህና ደሩ።
ጥለቴ አደይ አበባን መስሎ መልክ የሚበጋን ሆነ ፍካቱ መልሶ ልጅነቱ እንደ ሰከነ ውሃውል በርጋታ ቀኖች የንብውል ተገፎ ድሪቶ ብቸኝነት በቅቶ ሲበማየው ከላይ ወጥቶ ደስታዬ አዲሱ ጓዴ ዘመዴ በልግባ ግባ እባክ ግባ በሞቴ እቻትን
ነው